مرحبا خسلو.
ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በአርቶቱ ከአሁን ሰዓት ጀምሮ አብረናችሁን ቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን።
ሐማስ ታጣቂዎች ባለፈው ቅዳሜ በእስራኤል ላይ ባደረሱት ድንገተኛ ጥቃት ልጃቸው እንደተገደለባቸው የአሜሪካ ድምጽ ያናገራቸው ትውልደ ኢትዮጵያ የሆኑ ቤተ እስራኤላዊ አባት አስታውቀዋል። አስማማየ ነው በዚህ ዙሪያ ያጠናቀረው ዘገባ ይቀጥላል።
እስራኤል በርሸባ እንደሚኖር የገለጹት አቶ ድባል ሳቱ የሚኖርበት አካባቢ የሐማስ ታጣቂዎች ጥቃት ካደረሱበት በቅርብ ርቀት እንደሆነ ይናገራሉ። ባለፈው ቅዳሜ ጠዋት በደረሰው ጥቃትም የ21 ዓመት ዕድሜ ያለው ወታደር ልጃቸው እንደተገደለባቸውና በአሁኑ ወቅትም ሐዘን ላይ እንደሚገኙ ለአሜሪካ ድምፅ ተናግረዋል።
ልጅ ኦር ይባላል። በአማርኛ መብራት ማለት ነው። በዕብራይስጥ ኦር ነው የምንለው። ኦር ዱባለ ሳቱ ይባላል። የ21 ዓመት ልጅ ነው። አራተኛ ነው። እሱ በታች ደግሞ አሉኝ ሶስት። በአጠቃላይ ሰባት ናቸው። ከካምቦ መጥቶ አሙስ አግኝቶኝ እናቱ መኛ ወንድሞቹ ጋራ እቤት አድሮ አረብ መለሳለሁ አለኝ። ምን ወደ ስራ ወጥቼ ባለቤቴ ጋር ሄድኩኝ። ኋላ ደውሎ ሳየው ደወልኩለተኝ ደርሻለሁ አለኝ እና ሮብ መለሳለሁኝ፣ ሮብ አልተመለስኩ ሐሙስ መልሼ እመጣለሁ አለኝ። እሺ ብዬ ያው ሰላምታ ተቀያይረን ኋላ ቅዳሜ አርብ ለቅዳሜ የሚያነጋ ተኩስ ተከፍቶ ከዛ በውጊያ ነው ወደቀ። ጓደኞቹን አድናለሁ ብሎ ለራሱም ስም አልዳነ፣ ጓደኞቹም ስም ተመተዋል። የሞቱም አሉ፣ የዳኑም አሉ። አደጋ ነው የደረሰባቸው። ልጅ ጥሩ ልጅ ነበር፣ ብርቱ፣ ሰውን የሚያበረታታ፣ በዓላማው የቆመ፣ ሃይማኖትን ያከበረ፣ እናት አባቱን አክባሪ፣ አካባቢውን ለሁሉ እረዳለሁ ሚል፣ ሁሉን የሚወድ ጠንካራ ልጅ ነበረ። ለሀገር ነው የወደቀ ልጅ። ግን ምን አደርጋለሁ እንደ እኔ ብሽግር ለደረሰባቸው ወገኖቼ፣ እያንዳንዱ ወታደር ልጄ ነው። እያንዳንዱ ወታደር ሴት ልጅ ልጄ ናት። የወደቀውም ወገኔ ነው ሁሉ ያጽናናቸው ላለው። ሌላ የምጨምረው ነገር የለም። አሁን በሀዘን ላይ ነው ያለ፣ ገናም አልተቀበረ።
ትውልደ ኢትዮጵያ የሆኑት አቶ ድባለ ወደ እስራኤል ከመጡ 32 ዓመት እንደሆናቸው ገልጸው በሀገራቸው ላይ የደረሰው ጥቃት ከፍተኛ መሆኑን ተናግረዋል። አሁንም የሮኬት ጥቃቱና ጦርነቱ እንደቀጠለ ስለመሆኑ ይናገራሉ።
ተኩሳሉ፣ ግን እንደፊቱ አይደለም። አለ ጦርነቱ አለ። የኞችን ማጥቃት ጀምረዋል፣ እያጠቁ ነው ያሉ። ጦርነት ጦርነቱ ሁኔታ በጊዜ ሁኔታ ይለወጣል፣ እናውቃለን እንደሚሄድ።
ሌላው ትውልደ ኢትዮጵያዊ የሆኑት እስራኤላዊው አቶ ማሩ ፀሐይ ሲድሮት በተባለው የእስራኤል ከተማ እንደሚኖሩ ይገልጻሉ። የመጀመሪያው የሐማስ ጥቃት የደረሰው እርሳቸው ባሉበት ከተማ መሆኑን ገልጸው በርካታ የጸጥታ አካላት መገደላቸውንና እርሳቸውንና ቤተሰባቸውን ጨምሮ የከተማ ነዋሪዎች ያለፉትን ቀናት ቤታቸውን ዘግተው ማሳለፋቸው ይናገራሉ።
እኔ ሲድሮት ነው ያለሁኝ። ያው እኛም ከቅዳሜ አስክተን ስታውን ድረስ ከቤት ተዘግተን ነው ያለን። የሚወጣ የለም፣ የለፈልፍ የለም። መስኮት ዘግተን በየቤቱ ላይ የገቡ ስለያዙተኝ እንዳትከፍቱ፣ ጫጫቴ እንዳታረጉ፣ ቴሌቪዥን እንዳታዩ እየተባለ የወታደር መመሪያ የሚሰጡትን የእነሱን እያዳመጥን በቤት ተዘግተን ያለን።
እናንተ ከተማ ውስጥ ገብቷል? በጣም ቅርብ ነው ማለት ነው።
ዋናው መጀመሪያ የገቡኛ እዛ መጀመሪያ ከወዲያ ዳር የገጠር ቦታ ማለት ነው። እንደዚያ ያሉትን እነዛ ነው ቅዳሜ ማታ ዘፈን ነበረ እዛ እነዛን ያው መተተው እዛ ደግሞ የወታደሪያው ጣቢያ ያዛለ እነሱን ወታደሮችን ገለው መጥተው ያሻ ቀጥታ መጥተው በምን ገቡ ያው ስግሮት የሚባል ቦታ የፖሊስ ጣቢያው መጥተው ያዙት። ከዛ ያሉትን ፖሊሶች እነሱን ፈዝተው ያው በየስፍራው ተበተኑ።
እርሳቸው በሚኖሩበት አካባቢ አሁንም ከሐማስ የሚተኮሱ ሮኬቶች ተባብሰው መቀጠላቸው የተናገሩት አቶ ማሩ በአካባቢያቸው በሐማስ ታጣቂዎች ከተገደሉት መካከልም ቤተ እስራኤላውያን የፖሊስ አባላት ስለመኖራቸውም ገልጸዋል።
ትላማታ ልጆችን እና ባለቤቴን ወስቼ ልጅ ቤት ልሽራቅ ያለማዛ ድርሸ ተመልሸ እኔ ከቤት መጥቻ አደርኩኝ። ጠዋት በአስር ሰ ዋዛካ ይባላል ያው ጮኸ፣ የማስጠንቀቂያ ደወል ጮኸ። እኔም እዛ መጠለያው ቦታ ገባሁ። እዛ የጎረቤቴን ቤት መጥቶ ያሉ መኪና በሙሉ አመድ ነው ያደረገው። አሁን እንዳትወጡ እንዳትገቡ ተብሎ ያው በየስፍራው መውጫ መግቢያም የለም። ከዛ እንደገና ፖሊስ ታዲያ ፖሊሶች ደውለን አውጡናል። እንደገና ረዳት ሰጠው ያው መኪናም ስለተመጣመው ጫሜልም አሁን የላሰው ከሌላ ሀገር መጥቶ ከዘራኛ እንደ አሁን እንቀሩ ግዜ ነው የቀባነው ወደዛ ሸሽተን ደናል ነው የተባባሰ ነው ይሄደው ምንም ልዩነት የለውም። አሁን በጣም ተባብሷል።
እዛ እንግዲህ እርሱ የነበሩበት አካባቢ ላይ በጣም ብዙ ትውልደ ኢትዮጵያውያን ቤተሰባውያን ነበራችሁ። ምን ያክል ነበር የነበረው? ጉዳቱስ ምን ያክል ነው? ምን ያክል ሰው ተጎዳ? በእርሶ ባሉት መረጃ
እንግዲህ የቁጥሩ ሁኔታ ስንት እንደሆነ ገና አላየነው። ወደ 8 የሚሆኑት ፖሊሶች መጀመሪያ ከዛ ፖሊስ ጣቢያው ወደ 8 የሚሆኑ እነሱ ነው የገደሏቸው። ወደ ሆዶዋዛ ውስጥ ፖሊስ ጣቢያውን እነሱ ነው ያዙት። እነዛ የሚያመዛ ፖሊስ የሆኑ አሉ። እነሱም አንድ 3 ያክል ያው እዛው ተገለዋል። ያገዳደሉም ቀላል አይደለም። ያው ይዘገንናል።
ለአራተኛ ቀን በቀጠለው የእስራኤልና ሐማስ ውጊያ በሁለቱም ወገኖች በኩል የሞት ሰዎች ቁጥር ማሻቀቡን ቀጥሏል። ሐማስ ባለፈው ቅዳሜ ባደረሰው ጥቃት በእስራኤል ወገን የተገደሉ ብዙሃን ሲቪሊያን የሆኑ ሰዎች ቁጥር 1200 መድረሱን ተነግሯል። የፍልስጤም ባለሥልጣናት በበኩላቸው በጋዛ 900 የሚደርሱ ሰዎች እንደሞቱ አስታውቋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የኢትዮጵያ ወጣቶች ትስስር መረብ ወጣቶችን ወደ በጎ ግብ ለመምራት ያለመ የማህበራዊ ሚዲያ አገልግሎት ተቋም ነው። ሀብታም ስዩም ከተቋሙ መስራች ጋር ያደረገው ቆይታ ይቀጥላል።
እሺ፣ ከልብ አመሰግናለሁ ሀብታሙ። እና አንተም የምሰራበትን ላመሰግን ፈልጋለሁ። በመጀመሪያ የኔ ስም ልዩነ ታምራት ይባላል። የምሰራው ድርጅት ስሙ ደግሞ ኢንስፓየር ኢትዮጵያን አሶሲሽን ይባላል። ከሱ ስር አሁን አንተ ሜንሽን ያደርገው የኢትዮጵያ ወጣቶች ትስስር መረብ ኢኒሽቲቭ ነው፣ ወይም ዩዝ ኔትወርክ ኢትዮጵያ። እንግዲህ እንደ ፋውንደር ሆኜ ነው የማገለግለው። እዚህም ላይ ደግሞ ኢንስፓይሬተር ወይም ሀሳብን የማሰባጠር የማገናኘት ሰዎችን ሀሳብና እይታቸውን እንዲያጋሩ የማመቻቸትንም ስራ ደግሞ እሰራለሁኝ ማለት ነው።
የኢትዮጵያ ወጣቶች ትስስር መረብ የተሰኘው ገጽ መቼ ነበር የተቋቋመው? እንዲቋቋም ያበቁ ምክንያቶችስ ምንድን ነበሩ?
በጣም ጥሩ ጥያቄ ነው። እንግዲህ የተቋቋመው አሁን እናንተ በምናወራበት ጊዜ 1 ዓመት ከ4ኛ ወሩ ላይ ነው ያለው። ይሄ ሲቋቋም አላማው ምንድን ነው? ወጣቶች ኢትዮጵያውያን በተለይ ወርልድ ዋይድ ከየትም የዓለማቸው ክፍል ሆነው ሀሳብና እይታቸውን፣ እውቀታቸውን፣ ፍላጎታቸውን በበጎነት ለህብረተሰባቸው ኮንትሪቢዩት ማድረግ እንዲችሉ፣ እንዲማሩ፣ እንዲያስተምሩ፣ እንዲሰጡ፣ እንዲቀበሉ፣ በአዎንታዊነት ሀሳባቸውን ሼር እንዲያደርጉ ወይም ደግሞ አንዳንዶች ምናልባት በውጭ ሀገር ያሉ እኔ መቼ ነው የበጎ ፈቃድ ስራ ምሰራው ሀገር መጥቼ መቼ ነው ማገለግለው ሀሳቤን እውቀቴን እይታዬን ለማን ነው እንዴት ነው ማጋራው ብለው የተቀመጡ ሰዎች ምህዳሩን በማዘጋጀት በአዎንታዊነት ሀሳባቸውን ሼር እንዲያደርጉ፣ እንዲያካፍሉ፣ እንዲማሩና እንዲማማሩበት እንዲሁም ደግሞ ዲጂታል ፍሬንድሽፕ ይሄ ዲጂታል ጓደኝነት እንዲመሰርቱበት ለማድረግ የተቆራኘ መረብ ነው። እንግዲህ ይሄ መረብ ወጣቶችን ያለ ገደብ ከገጠር እስከ ከተማ፣ ከከተማ እስከ ገጠር፣ ከሀገር ውስጥ ከውጭ ሀገር፣ ከውጭ ሀገር ወደ ሀገር ውስጥ ሰዎች እንዲገናኙ፣ ሀሳብና እይታ እንዲቀያየሩ፣ ለእውቀትና ለማህበራዊ ልማት የሚሆኑ ሀሳቦችን እንዲያጋሩ፣ ሰዎች ደግሞ ካሉበት ቦታ ሆነው ለቤተሰቦቻቸው፣ ለህብረተሰባቸው አንድ ጠቃሚ ነገር አለን የሚሉትን ኮንትሪቢዩት ማድረግ እንዲችሉ ያመቻቸ ነው ምህዳር ነው። እንግዲህ ፕሮግራማችን ዲጂታል ነው፣ ከዛ ደግሞ አዎንታዊ ነው፣ እንዲሁም ደግሞ አሳታፊ ነው።
እንግዲህ በተለይ በቴሌግራም ገጻችሁ ከ35,000 በላይ ተከታዮች እንዳሏችሁ ተመልክቻለሁ። በእስካሁኑ ቆይታችሁ ወጣቶችን በተመለከተ ምን አይነት ስራዎችን በመስራት ላይ ትገኛላችሁ? በሙያ ስልጠና ሊሆን ይችላል፣ በማንቂያ አዋጆች ወይም ካምፔኖች ሊሆን ይችላል። ከዛ ጋር በተገናኘ ከሰራችኋቸው መካከል ጥቂቶቹን ለአድማጮች ብታጋራልን።
እሺ፣ አንደኛው የሰራ ነው ሆፕ ኢትዮጵያ የተሰኘ ተስፋ ኢትዮጵያ። እንግዲህ በሀገራችን ግጭት በተጀመረ ጊዜ ግጭቱ ሰዎችን ተስፋ እንዲቆርጡ፣ በሀገራቸው ላይ ተስፋ እንዳይኖራቸው፣ በራሳቸውም ተስፋ እንዲቆርጡ የሚያደርጉ ጉዳዮች ነበሩ። ሰው ከወጣቶች ወይም ደግሞ ህብረተሰባችን ክፍል ተስፋ ያለው እንዲሆን ባለራዕይ፣ ስኬታማ፣ ጤናማ፣ ሰላማዊ እና አብሮነትን የተላበሰ ወጣት በሚል ተስፋ ያለው ኔሽን በሚል ስራዎችን ሰርተናል። ለሰላምና ለአብሮነት ለበጎ ህብረተሰባዊ ልማት የሆኑ እንቅስቃሴዎችን በዛ ትስስር መረብ ላይ ለብዙ ጊዜ ሰርተናል። ከዛ ቀጥሎ ኮንሰርንድ ጀነሬሽን ወይም ተቆርቋሪ ዜጋ የተሰኘ ካምፔን ሰርተናል። ወጣቶች አገር ከመውደድ በፊት የሚቀድመው ራስን መውደድ ነው። በዚህ ጊዜ ከራሴ በላይ ለሀገሬ፣ ከራሴ በላይ ለብሔሬ፣ ከራሴ በላይ ለሃይማኖቴ፣ ከራሴ በላይ ቅድሚያ የምላቸው ነገሮች ጥፋት እያመጡብን ነው። ሰዎች ወደ ራሳቸው ማንነት መመለስ አለባቸው። ራሳቸውን መረዳት አለባቸው። ውስጣቸው ያለውን መክሊት፣ ውስጣቸው ያለውን አቅም አንደርስታንድ ማድረግ አለባቸው። ራሳቸውን በወጉ ካወቁ እና ራሳቸውን ካበቁ በኋላ ለራሳቸው ሪሊ ተቆርቋሪ ከሆኑ በኋላ ለሀገራቸው፣ ለቤተሰባቸው፣ ለህብረተሰባቸው መቆርቆር ይችላሉ። ስለዚህ ተቆርቋሪ ዜጋ ማፍራት አለብን። አንደኛው ሀገራችን ላይ ችግር እየፈጠረም ያለው ወይም ደግሞ ችግሩ እንዲባባስ ያደረገ ያለው ለራሱ ኮንሰርንድ ያልሆነ ግን ደግሞ ከራሱ በላይ አለኝ ለሚለው ነገር ተቆርቋሪ የሆነ ሰው እየበዛ ስለሆነ ነው። ስለዚህ ይህን ካምፔን ለሁለት ወር ሰጥተናል። በዚህ ካምፔን ላይ ለስልሳ ስልጠናዎችን በስልሳ የተማሩና የበቁ በዓለም አቀፍ ደረጃ የሚገኙ ኢትዮጵያዊ አስተማሪዎችን፣ ፕሮፌሰሮችን ኢንቫይት በማድረግ ትሬኒንጎችን ኦፈር አድርገናል። በዚህ ኮንሰርን ጀነሬሽን ካምፔን ላይ ማለት ነው።
እንግዲህ እነዚህን መሰል መድረኮች እንዲስፋፉ እናንተን የመሰሉ ወጣቶች የሚጀምሯቸው መረቦች የበለጠ እንዲጠናከሩ ምን መደረግ አለበት ብለህ ታስባለህ? ለወጣቶች ያለውስ ፋይዳ ምንድን ነው?
እንግዲህ አሁን ባለንበት ሁኔታ ዓለማችን የዲጂታል መሬት ላይ ናት የምትገኘው። ይሄ ዲጂታል መሬት ደግሞ የሚስፋፋው የተንኮሰኩተው የሚያድገው በአዎንታዊነት ሀሳብና ጽንሰ ሀሳቦች ላይ የተገመደ ሀሳቦችን በማቅረብ የተሻለ ምህዳርን ማመቻቸት እንችላለን እና ሰዎች፣ መንግስትም ቢሆን ኤንጂዎችም ቢሆኑ ሰው ላይ የሚሰሩ ተቋማቶች በማህበራዊ ሚዲያ መሬቱ ላይ አዎንታዊነትን የተመረኮዘ ለአእምሮ ልማት የሚጠቀም፣ ለህብረተሰብ ልማት የሚጠቀም፣ ለአብሮነት የሚጠቀም፣ ለእድገት የሚጠቅሙ መሴጆችን በማቅረብ ደስ ላይ ሰፊ ስራዎችን መስራት አለባቸው ብዬ ስስ አደርጋለሁ። እንዲሁም ደግሞ ወጣቶች ይህን የማህበራዊ ሚዲያ ኦፖርቹኒቲ በመጠቀም ጠቃሚ መልእክቶችና እይታዎችን በመጋራት እርስ በርስ አዎንታዊ የሆኑ ትስስሮችን በመፍጠር ራሳቸውንም ሌሎችንም መጥቀም አለባቸው ብዬ አስባለሁ። እንደነዚህ ያሉ ትስስር መረቦች በአዎንታዊነት ሆን ብሎ ተዘጋጅተው ምህዳሩ ላይ ጠቃሚ ነገሮችን በማሰራጨት የሚሰሩ ተቋማቶች ለወጣቱ አዎንታዊ ፋይዳ አላቸው ብዬ አስባለሁ። ያ ምንድን ነው? ወጣቱን የሚጠቅም የሚያሳድገው የሚያንጸውን መልእክቶች ያቀርቡለታል፣ ያስተሳስሩታል። ይሄ ከስራ እድል ፈጠራ ሊሆን ይችላል፣ ከህብረተሰብ ልማት ትምህርቶች ሊሆን ይችላል፣ ከስኮላርሽፕ አንጻር ሊሆን ይችላል፣ ዲጂታል ፍሬንድሺፖችን ከመስጠት ሊሆን ይችላል፣ የተለያዩ ስልጠናዎችን በነጻ ከማግኘት አንጻር ሊሆን ይችላል። ይሄ በጣም ለወጣቱ በዚህ ሰዓት ጠቃሚና አስፈላጊ ነው። የቴጄ ልማር፣ የቴጄ ልስራ፣ የቴጄ ኮንትሪቢዩት ላድርግ የሚለው ወጣት በዲጂታል ቮለንትሪዝም አንደኛው ካምፔናችን የነበረውም ዲጂታል ቮለንትሪዝም ነው። በዲጂታል ቮለንትሪዝም አንጻር ካለበት ቦታ ሆኖ ወንድምናየቱ በኮችንግ በሜንተርሺፕ በትሬኒንግ በበጎ ፈቃድ ሰርቭ ማድረግ ይችላል። እሱም ሰርቭድ መሆን ይችላል ማለት ነው። ስለዚህ ለወጣቱ እንደዚህ አይነት ትስስር መረቦች ሰዋዊነትን፣ ዲጂታል አይዲዮሎጂን ከማስፋት አንጻር፣ በጎነትን ከማስረት አንጻር ሰፊ ኦፖርቹኒቲ ነው።
ከመለየታችን በፊት እንግዲህ በአንድ አመት ጉዟችሁ ውስጥ የተለያዩ መረጃዎችን፣ የተለያዩ ስልጠናዎችን እንዲሁም ደግሞ በርከት ያሉ የወጣቶች ትስስሮችን ፈጥራችኋል። ይህም በምታደርጉበት ጊዜ የገጠማችሁ ዋነኛ ተግዳሮት ምን ነበረ የሚለውንም ጠቀስ እናድርግ።
አዎ እንግዲህ ይሄ ነው የሚባል ተግዳሮት ብዙ አላጋጠመንም። አንደኛው እንግዲህ ተግዳሮት የኢንተርኔት ወጣቶቹ እንግዲህ ዲጂታል ኮሚኒቲ ስናገኝ የተወሰነው የቤተሰባችን ክፍል የኢንተርኔት ኦፖርቹኒቲ ላይኖር ይችላል። ያንን መድረስ አልቻለም። ይሄንንም ደግሞ ለማካተት እኛ ያሰለጠናቸው ወጣቶች ኢትዮጵያ ውስጥ ይሄ ኮንሰርን ጀነሬሽን ብዬ የጠቀስኩት ካምፔን በኢትዮጵያ ውስጥ 15 ሚሊዮን ወጣቶችን ኦንላይን ለመድረስ 5 ሚሊዮን ወጣቶችን መሬት ላይ ለመድረስ እንደውም በ250 ከተሞች ላይ ይሄንን ስራ ለመስራት 1000 በላይ አምባሳደሮችን ሬክሬት አድርጓል። ይህም በምናደርግበት ጊዜ የነበረው ቻሌንጅ እንግዲህ የኢንተርኔት አቅራቦት ቻሌንጅ ስለነበረ እዚህ የሚሰጡትን ትምህርቶችና ስልጠናዎችን በሳምንት አንድ ጊዜ ሄዶ ደግሞ ለአካባቢው ሕብረተሰብ የሚያሰለጥኑ አምባሳደሮችን ሬክሩት አድርገናል። ይሄ ሁሉ ከላይ ሚኒሽን ያረኩል ሰርቪስ በበጎ ፈቃድ የተሰራ ነው። በእርግጥ ሳፖርተሮች ከጎናችን አብሮ የሚሰሩ ተቋማቶች አሉ፣ ግን አብዛኛው ስራ የተሰራው በበጎ ፈቃደኞች ትብብርና ድጋፍ ስለነበረ የኢንተርኔት አለመኖር አንዳንድ ቦታ ላይ ይህንን ክፍተት ፈጥሮብናል። መሬት ላይ ወርደን ከኦንላይን ባለፈ ፌስ ቱ ፌስ ለሚሰሩ ስራዎች እንድንገደድም አድርጎናል። እንግዲህ ወደፊት የተሻለ ኢንተርኔት እንዲሁም ደግሞ አፓራተሱንም ያለው ወጣት በስፋት ይኖራል። ይህም ስራችንን በስፋት እንድንሰራ ያግዘናል። ሌላኛው ተግዳሮት የፋይናንስ ተግዳሮት ነው። ለእንደዚህ አይነት ስራዎች የተዘጋጁ ተቋማቶችና የመንግስት አካላትም እንዲሁም ደግሞ የጉዞ ተቋማቶች ላይኖሩ ይችላሉ እኛ በጀመርበት ጊዜ። አሁን ግን እየነቁም እያወቁም የዲጂታል ኮሚኒቲ ከሬጅ ላይ እንዳለን አንደርስታንድ አድርገው በስፋት ከኛ ጋር እየሰሩ ነው የሚገኙት። እኛም በጥንካሬ ስራችንን እየሰራ ነው የሚገኙት።
ብይነህ ታምራት፣ የኢትዮጵያ ወጣቶች ትስስር መረብን አስመልክተህ ለሰጠህን መረጃ፣ ላካፈልከን ሀሳብ ሁሉ በእጅጉ አመስጋኝ ነን። በሌሎች ጉዳዮችም እንነጋግራለን። ለአሁኑ በጣም አመሰግናለሁ።
ታንክ ዩ። እኔም ከልብ አመሰግናቸዋለሁ።
አራተኛው የዓለም መስማት የተሳናቸው የእግር ኳስ ሻምፒዮና ከሰሞኑ በማሌዥያ ተካሂዷል። በዚህ ዙሪያ የተጠናቀረው ዘገባ ይቀጥላል።
ይሄ የእግር ኳስ ቡድን በፈረንሳይኛ የምልክት ቋንቋ ነው የሚግባባው። ነገር ግን ጥንካሬን፣ በቡድን መስራትና ፍቅር የተቀላቀለበትን የቡድኑን መልእክት ለመረዳት ቋንቋውን ማወቅ አይጠበቅበትም። ቡድኑ በብዙ መልኩ ይግባባል። እንደ ሁሉም ሰው ጠንክረውም ይጫወታሉ። የፈረንሳዮቹ ግብ ጠባቂ ማቲያስ ሌሮይ በውድድሩ ላይ ያሉ አትሌቶች የሰዎችን ግንዛቤ ለመቀየር ሚና አላቸው ይላል።
ለዓለም በሙሉ መስማት ቢሳነኝም እግር ኳስ መጫወት መቻሌን ማሳየት፣ መስማት እንደሚችሉ ፕሮፌሽናል ተጫዋቾች እኛም ቆንጆ የእግር ኳስ ጨዋታ መጫወት እንደምንችል ማሳየቴ በጣም አስፈላጊ ነገር ነው።
ቤን ኤካኒም ናይጄሪያዊ አሰልጣኝ ናቸው።
በእነዚህ አትሌቶች የምናየው ልዩ ነገር ጥንካሬያቸውና ለውጥ ለማምጣት ያላቸው ፍላጎት ነው።
ሜዳ ላይ ለሚያገኙት አድናቆት በሙሉ ብዙዎቹ እጅግ ለፍተዋል። 5 ቁጥር ለብሳ ለዩናይትድ ስቴትስ የምትጫወተው ግሬሲ ፊትዝጄራልድ በአካባቢ ምህንድስና ማስተሯን በማጥናት ላይ ትገኛለች። ሌላዋ የቡድኗ አባል ኬት ዋርድ የኮሌጅ እግር ኳስ ትጫወት የነበረ ሲሆን አሁን አሰልጣኝ ሆናለች።
ሰዎች መስማት ስለተሳነን ብቻ ምንም ነገር መስራት የማንችል ይመስላቸዋል። ምናልባት አንዳንዴ የተለየ ድጋፍ ልንፈልግ አሊያም ለየት ባለ መልኩ ልንፈጽመው እንችላለን። ነገር ግን እንደ ማንኛውም በዓለም ላይ እንዳለ ሰው ጎበዝ፣ ስኬታማና ጠንካራ ሰራተኛ መሆን እንችላለን።
የኬቲ እናት ኬቲ ብዙ እድሎች እንዳሏት የተገነዘበችው ከ14 ዓመታት በፊት መስማት የተሳናቸውን ብሔራዊ ቡድን ስትቀላቀል ነው ይላሉ።
የፈለገችውን ነገር መሆን ትችላለች። መምህር፣ ጠበቆች፣ ነጋዴዎች ነበሩ። ስለዚህ ወደፊት እድል እንዳላት ልትገነዘብ ትችላለች።
ኬሲ ኪንግ ደግሞ በኦሃዮ ግዛት ውስጥ የምታገለግል ነርስ ናት። ኬሲ እሷና ቡድኗ ሰዎች የሚያጋጥማቸውን ተግዳሮት እንዲያልፉ ያነቃቃሉ ትላለች።
ሁላችንም በሆነ የህይወት ዘመናችን ተግዳሮት አጋጥሞናል። ማድረግ ያለብን ነገር ዝም ብለን ወደፊት መሄድ ነው። አንዳንዴም ከሰዎች በተለየ እጥፍ መስራት ሊጠበቅብን ይችላል። ነገር ግን ቢሆንም እጅ አትስጡ፣ ጠንካራ ሁኑ። ከዛ ምንም ይሁን ምን ግባችሁ ላይ መድረስ ትችላላችሁ።
ቡድኑ ቁርጠኝነታችንና ስኬታችን አያስደንቃችሁ ይላል። ምክንያቱም ማድረግ የማይችሉት ብቸኛው ነገር መስማት ብቻ ነው።
በመቀጠል ደግሞ ከወደ ኬንያ የወዳደቁ እቃዎችን በጥቅም ላይ እንዴት እየዋሉ እንዳለ እንቃኛለን።
ናይሮቢ ዳርቻ ላይ በምትገኘው ኦንጋታ ሮንጋይ ክፍለ ከተማ አሌክሳሲ አንደኛ ደረጃ ትምህርት ቤት አሁን የምሳ ሰዓት ነው። ለስራ ፈጣሪዋ ሚሼል ሙቱሪ ምስጋና ይግባና ሕፃናቱ አሁን ላይ ተቀምጠው የሚመገቡበት ከፕላስቲክ የተሰራ ስፍራ አላቸው። ሙቱሪ የፕላስቲክ ጠርሙሶቹን በደቀቀ ፕላስቲክና አሸዋ በመሙላት ከሲሚንቶ ጋር በማገናኘት ለግንባታ የሚውሉ ጡቦች እንዲሆኑ ታደርጋቸዋለች።
ፕላስቲክን በከባቢ ሁኔታ ውስጥ ለመሸርሸር መጣር መቼም አይሳካም። ለሚሊዮኖች ዓመታት እንዲሁ እንዳለ ይቆያል። ከዚያ ይልቅ የሰዎችን ሕይወት ሊቀይር ወደሚችል ጠቃሚ ስራ ለምን አንለውጠውም? ለምን ወንበሮችን አንሰራበትም ብለን አሰብን።
ስለ አካባቢ ጥበቃ ንቃተ ሕሊናቸው እንዲያዳብሩ ተማሪዎች ጡቦችን ለመስራት የሚያገለግሉ የፕላስቲክ ጠርሙሶችን እንዲሰበስቡ ይደረጋሉ። የመጨረሻ ውጤቱ ታዲያ እኒህ የሚያማምሩ ባለቀለም ወንበሮች ሆነዋል። ተማሪዎቹ ወንበሮቹ የትምህርት ቤቱን ገጽታ በበጎ እንደቀየረው ይናገራሉ። 11 ዓመቷ ጃዝሚን ሲያንቶ ከተማሪዎች መካከል አንዷ ናት።
ምሳ ሰዓት ላይ እንዳየሁት ከሆነ ተማሪዎች ወደ ሜዳ መሄድ አይፈልጉም። አንዳንዴ ወንበሩ ላይ ለመቀመጥ ግብ ግብ ሲገጥሙ ያለው። በረፍት ሰዓት አንዳንዶቹ የተማሩትን ለመከለስ፣ አንዳንዶቹን ለማውጋት፣ አንዳንዶቹ ደግሞ በዚህ ስፍራ አረፍ ለማለት ይመጣሉ።
የሲያንቶ መምህር ዱሜቲላ ካሉንዶም ወንበሮቹን ወዳችኋለች።
an upgrade for our school.
ይሄ ለትምህርት ቤታችን አንድ ተጨማሪ ነገር ነው። በጣም ያምራል። መልካም ስምም አሰጥቶናል።
United States ከሚገኘው Claremont College በባዮኬሚስትሪ ተመረቀችው ሙቱሪ ኤን መርሃግብር ወደ እንስሳት መጠለያና የህዝብ መናፈሻዎች ማስፋፋት እንደምትሻ ተናግራለች። ስራው የመንፈስ በረከት እንዳለው ተወሳለች።
To see them sitting here and enjoying
በዚህ ስፍራ ተቀምጠው በለፋንበት ነገር ደስተኛ ሲሆኑ ማየቴ እኔንም ደስተኛ አድርጎኛል። የበለጠ እንድሰራ የሚያደርግ ተነሳሽነት እንዳለኝ ተሰምቶኛል። ለአካባቢ ጥበቃ አገልግሎት የሚውሉ ተጨማሪ ፈጠራ መንገዶችን እንዳስስ ገፋፍቶኛል።
በተባበሩት መንግስታት ምዘና መሰረት ዓለም በየአመቱ 430 ሚሊዮን ቶን ፕላስቲክ ያመርታል። ከዚህ መካከል ለድጋሚ ጥቅም የዋለው ከ9 በመቶ ያነሰው ብቻ ነው። አፍሪካዊ ፕላስቲክ ብክለት ለፈጠራቸው አሉታዊ ተጽዕኖዎች በተለይ ተጋላጭ ናት። ኬንያን የመሰሉ አንዳንድ የአፍሪካ ሀገራት ለነጠላ አገልግሎት የሚውል ፕላስቲክ ቢያግዱም የለውጥ አራማጆች ግን የበለጠ ሊደረግ እንደሚገባ ይናገራሉ። ሄለን ዲና አረንጓዴ ሰላም አፍሪካ በተሰኘው ተቋም ውስጥ የፓን አፍሪካን ፕላስቲክ መርሃ ግብርን ይመራሉ።
ወደ ዓለም አቀፍ ፕላስቲክ ተኮር ስምምነት እያመራን ነው። ቀጣዩ ስብሰባ በህዳር አጋማሽ በናይሮቢ ይከናወናል። ጠንካራ ስምምነት ይፈረም ዘንድ ይህ ለአፍሪካ መልካም እድል ነው። ምክንያቱም የተረፈ ምርት አወጋገድ በእጅጉ ትልቅ ጉዳይ ነው።
የፕላስቲክ ብክለት የዓለም ዋና ከበባያዊ ሁኔታ ችግር ሆኖ ቆይቷል። ውቱሪ ፕላስቲክን መልሶ ለጥቅም የመዋል ተነሳሽነቷ ችግሩን ለመቀነስ እንደሚረዳ ተስፋ አድርጋለች። እያንዳንዷ ፕላስቲክ በመተነሳበት አንዲት አፍታም ቢሆን
መሰናዶው ጋቢና ቤ ነው። የልጆች ስክሪን ሰዓት ገደብ ካልተበጀለት የትኩረት ማጣት፣ የንግግር ክህሎትና የአይን እይታ ድክመት እንዲሁም ሌሎች አካላዊ እድገት ተጽዕኖች እንዳሉት ባለሙያዎች ይናገራሉ። በዚህ ዙሪያ የተሰናዳው ዘገባ ይቀጥላል።
ህጻናት እድሜያቸውን የጠበቀ የጨዋታ ሰዓትና ስፍራ እንዳያገኙ እክል ከፈጠሩ ጉዳዮች መካከል የህዝብ ቁጥር መጨመርና እጅግ ብዙ ወላጆች ከመኖሪያ ቤታቸው ርቀው መስራታቸው የሚጠቀሱ ምክንያቶች ናቸው። በተለይም ደግሞ ከቴክኖሎጂ እድገት ጋር ተያይዞ በዓለም ላይ የቴክኖሎጂ ምርቶች የሆኑ ስልኮች፣ አይፓዶችና ቴሌቪዥኖች የህጻናት የጊዜ ማሳለፊያ ከሆኑ ሰነባብተዋል። አጠቃላይ ሐኪምና የህጻናት ሁለንተናዊ እድገት ባለሙያ የሆኑት ዶክተር ቱሚም ጌታቸው እነዚህ ጊዜ ማሳለፊያዎች ጨቅላ ህጻናት እድገት ላይ አሉታዊ ተጽዕኖን እያሳደሩ ነው ይላሉ።
ስክሪን ጊዜ ማለት ህጻናቶች በተለያዩ ኤሌክትሮኒክስ መሳሪያዎች ለምሳሌ እንደ ቴሌቪዥን፣ ታብሌት፣ ኮምፒውተር ላይ የሚያሳልፉትን ጊዜ ነው የምንወስነው ስክሪን ታይም ስንል ማለት ነው። ስለዚህ ወላጆች ልጆች የስክሪን ታይማቸው በጨመረ ቁጥር ለተለያዩ ነገሮች የመጋለጣቸው ሁኔታ በጣም ያመዝናል። ይሄ ምንድነው? ልጆች የሚቀበሉትን ነገር አመዛዝ ነው፣ ይሄ ጥሩ ነው፣ ይሄ መጥፎ ነው ብለው የመለየቱ አቅም እያዳበረ ስላልሆነ ደግሞ አልባሌ ለሆኑ ወይም በጭላቸው ላልዳበረበት ነገር መጋለጥ ነው። ከዛ በተጨማሪ የልጆች የቋንቋ ወይም የንግግር ብቃታቸው በጣም ይቀንሳል። ይህንን ደግሞ የምናየው ብዙ ጊዜ ልጆች እንዳይረብሹም ሆነ ከዛም ደግሞ አርፋው እንዲቀመጥላቸው ከማለት የተነሳ ስልክ ሲሰጧቸው በጣም ለረጅም ጊዜ ልጆች ከሰው ጋር ለማውራትም የሰውንም ንግግር ለመስማት ጊዜ ያጣሉ። በዚህም የተነሳ ልጆች የቋንቋ ወይም የመናገር ክህሎታቸው በጣም ይቀንሳል።
በዚህ ሀሳብ የሚስማሙት እናት ወይዘሮ ለምለም ሀይሌ ናቸው። ወይዘሮ ለምለም አዲስ አበባ ነዋሪ ሲሆኑ የአራትና የሁለት ዓመት እድሜ ያላቸው ህጻናት ልጆች እናት ናቸው። እሳቸው ከመውለዳቸው በፊት አስቀድመው ወላጅ የሆኑ የቤተሰብ አባሎቻቸው ለልጆቻቸው የሚያደርጉትን የስክሪን አጠቃቀም በመመልከት የራሴን ልጆች ሳሳድግ መጠንቀቅ አለብኝ እንድል አድርጎኛል ይላሉ።
ስክሪን የሚጠቀሙ የወንድሜ ልጅ አለች። በጣም አስቸጋሪ ናት። ትነጫነጫለች። ካለ ስልክ በስተቀር ሌላ ነገር ምንም ነገር ላይ ሶሻላይዝ አታረግም። በዚህ ላይ ደግሞ ስትቀሚያት በጣም ኤክስትሪም የሆነ የመጮህና የማልቀስ ናላት። እዛ ውጭ ግን ዝምተኛ ናት፣ አታወራ። ጸጥ ብላ ከስክሪን ውጭ ራሷን አግልላ ነው የምትቀመጠው። ስክሪን በጣም ልጆቹን ዳውን ነው የሚያደርጋቸው።
የሁለት ልጆች እናት የሆኑት ወይዘሮ ለምለም ልጆቻቸው እድሜያቸው 2 ዓመት ከመሙላት በፊት ምንም አይነት ስክሪን አልሰጠሁም የሚሉ ሲሆን ጠቅሞኛል የሚሉትን ተሞክሮ ያጋራሉ።
እኔ ሁለቱንም ልጆች በስክሪን ታይም ስለማላምን ስክሪን ታይም አልሰጠም። በአብዛኛው አሁን ከሁለት ዓመት በኋላ ነው የጀመርኩላት። ለእሷ አሁን አራት ዓመት ሆኗታል። ስለዚህ የአራት ዓመት ልጅ ናት። ኦልሞስት አምስት ዓመት ልጅ። እሷ ቲቪ ታያለች፣ አይፓድ አላት። አይፓዱንም ሰመር ላይ ለሰላሳ ደቂቃ ወይ ለአንድ ሰዓት ይሰጣታል። አለበለዚያ ቲቪ ግን ዝም ብላ ታያለች። እሱ ግን አይቶ አያውቅም ምንም ነገር። ሁለቱንም ነገር ገና አንድ ዓመት ከስድስት ወሩ ስለሆነ ሁለት ዓመት ላይ ነው የሚጀምርላቸው። በጣም ጥሩ የመጫወት ልምድና ሌላ ነገር ላይ በደንብ ፎከስ የማድረግ እንትን አላቸው። በጣም ይጫወታሉ፣ ከሰው ጋር ሶሻላይዝ ያደርጋሉ፣ አክቲቭ ናቸው፣ በጣም ዘፈን ይወዳሉ።
ዶክተር ቱሚም እጅግ ብዙ ስክሪን የሚጠቀሙ ህጻናት እያደጉ ሲመጡ ትኩረት የማድረግ አቅማቸው ይቀንሳል ይላሉ።
ከዚያ በተጨማሪ ደግሞ የትምህርት ብቃት ወይም አቀባበላቸው ራሱ በጣም ነው የሚቀንሰው። እንደውም በዚህ ላይ በቅርብ ጊዜ በአሜሪካ የተደረገ አንድ ጥናት ልጆች በተለይም ህጻናቶች ከሁለት ዓመት እስከ አምስት ዓመት ባሉ ህጻናቶች ላይ ከሰላሳ ደቂቃ በላይ የሆነ የንግግር ብቃታቸው በግማሽ ይቀንሳል ተብሎ ነው የተሰራው ጥናት ላይ የሚያሳየው። ሌላው ደግሞ ያው ልጆች ረዘም ላለ ጊዜ የስክሪን ታይም ሲበዛባቸው የጨረርም አይናቸውን የመጉዳት ነገር ይኖራል። የእንቅልፍ ሰዓታቸው መዛባት ይኖራል። ያው ስሜታቸውን እና ራሳቸውን መቆጣጠር አለመቻል ሊያመጣባቸው ይችላል። ጣያለ ባህሪዎችን ሊያሳዩ ይችላሉ። ከዛም በተጨማሪ ደግሞ የሰውነት እድገታቸው ላይም ደግሞ የተለያዩ ተጽዕኖዎች ሊፈጥርባቸው ይችላል። በተለይም ደግሞ በጣም አብዛኛውን ጊዜ የሚቀመጡ ስለሚሆን ወይም ደግሞ ስልክ ይዘው ወይም የስክሪን ታይማቸው በጨመረ ቁጥር የሰውነት ክብደት መጨመር ወይም ኦቤሲቲ እንደዚህ አይነት ነገሮችን ሊጋለጡ ይችላሉ። እና የስክሪን ታይማቸውን መቆጣጠር ወይም ስክሪን ጊዜያቸውን መቆጣጠር ለልጆች በጣም አስፈላጊ ነው።
ዶክተር ቲምም ምንም እንኳን ቴክኖሎጂና የስክሪን አጠቃቀም ጥንቃቄ ቢያስፈልገውም በአጠቃላይ አቁሙ ማለት ግን አይደለም ሲሉ ይናገራሉ። ይሁን እንጂ ከስክሪን አጠቃቀም ጋር ተያይዞ መደረግ አለባቸው የሚሏቸው ምክረ ሀሳቦችም እንዲህ ጠቁመዋል።
እንግዲህ ልጆች በተለይ አሁን ባለን ሁኔታ ከተወለዱ ጀምሮ የሚጋለጡበት ሁኔታ ነው ያለው። ምክንያቱም ወላጆች ስልኮቻቸውን ይዘው አጠገባቸው ነው የሚያጠቡት፣ የሚያስተኙት። በደንብ ነው ልጆች ለስክሪን ታይም የተጋለጡ የሚሆኑት። ነገር ግን በተቻለ መጠን ከሁለት ዓመት በታች ያሉት ልጆች ለስክሪን ታይም ባይጋለጡ በጣም አስፈላጊ ነገር ነው። ከዛ በተጨማሪ ግን ከሁለት ዓመት እስከ አምስት ዓመት ያሉ ልጆችን ከአንድ ሰዓት ባልበለጠ ይሄ ምን ቢያዩ አስፈላጊ ነው ብለው ወላጆች አይተው የመረመሩትን ነገር ለልጆች ቢያሳያቸው ይህም ከአንድ ሰዓት ባይበልጥ በአጠቃላይ ማለት ነው። ከአምስት ዓመት በላይ ላሉ ልጆች ደግሞ ማክሲመም ከሁለት ሰዓት ሳይደል ይመከራል። ይህ ምንም ቅድም እንዳልኩት አንደኛ ወላጆች በደንብ ለይተው ማወቅ አለባቸው ልጆቻቸው የሚያዩትን ነገር። ከዛ በተጨማሪ ደግሞ ወላጆች ከዲጂታል ዓለም ጋር ያላቸውን እውቀት በጣም ማሳደግ አለባቸው። ምክንያቱም አሁን ባለው ሁኔታ ልጆች ከወላጆች በጣም በእጥፍ በልጠው የሚያውቁበት ጊዜ ስለሆነ ማለት ነው። ከዛ በተጨማሪ ወላጆች ለልጆቻቸው ጥሩ ምሳሌ ሊሆናቸው ይገባል። ወላጅ 24 ሰዓት ሙሉ ስልኩ ላይ ወይም ኮምፒውተሩ ላይ ቁጭ ብሎ ለልጁ ጊዜ ሳይሰጥ አይ አንተ አትጠቀምም ቢል ልጁ የሚማረው ነገር አይኖርም፣ ወይም ደግሞ አክሴፕት የመቀበሉ ነገር በጣም ዝቅ ያለ ነው የሚሆነው። ስለዚህ ወላጆች ለልጆች በጣም ጥሩ ምሳሌ ሊሆናቸው ይገባል የስክሪን አጠቃቀም ላይ።
ዶክተር ቱሚም ጌታቸው ሲያጠቃልሉ ወላጆች ልጆችን ጸጥ ለማስባል አሊያም በተለያዩ ምክንያቶች ስልክ ሲሰጡና ቴሌቪዥን ሲከፍቱ እየተላለፈ ያለው ነገር ለህጻናቱ እድሜ የሚመጥን መሆኑን ጊዜ ሰጥተው ማስተዋል አለባቸው ሲሉ በአጽንኦት አሳስበዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን አብራችሁን ስለሆናችሁ አብዝተን እናመሰግናለን። የእሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን በአምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ከመላ የአሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። መልካም የእሁድ ምሽት።